ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 7 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ነሐሴ 7 ቀን 254 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የምን የኢትዮጵያ አባይ ግድብ የኦሮሞ እንጂ እርማችሁን ተወጡ ብለውናል። ኢትዮጵያን ኦሮሚያ ለማለት አሊያም ኦሮሚያ ብሎ ግንጠላ ለማካሄድ ሴራው አልቆመም። የወጣው እቅድ በስራ ሊውል ደፋ ቀናቸው ጨምሯል። ወያኔና ጽንፈኞቹ ከግብጽ ጋር ሆነው የሸረቡትን በመካሄድ ላይ ነው። ወቅታዊውን የሀገራችንን ሁኔታ በሚመለከት ካቀረብናቸው ሁለት አተታዎች መካከል ከለፍላፊ ጎበዝ ዝም ያለ ፈሪ ይሻላል በሚል ርዕስ የቀረበው ነው። ከዜናው በማስከተል ይቀርባል። ከዚያም የደምቢዶሎ ጦርነት በአማራው ላይና በክርስቲያኑ ኢትዮጵያዊ ላይ ታውጆ በተግባር እንደተካሄደበት በጋድ አይተናል። በዚህ ላይ ያገዛዙን ሚና ለጊዜው እንተውና የኢትዮጵያ ሕዝብ ከዚህ በኋላ ለምምጥ እንደማይዋጣው ተገንዝቦ በጉራ መደናገጥ ሳይሆን የጉራን ፊኛ ማስተንፈስ የሚችልበትን መንገድ መቀየስ አማራጭ መሆኑን ማመን ይኖርበታል። የኢትዮጵያ ሕዝብ በጠራቶቹ ድንፋታ የሚጠፋ አይደለም በሚል ርዕስ የቀረበ ነው። በመጨረሻም ከዚህ ቀደም በፍኖተ ዴሞክራሲ ተላልፎ የነበረ አንድ ጽሑፍ አስተምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ረቡዕ ነሐሴ 6 ቀን በዜናችን እንደገለጽነው በባህር ዳር ስብሰባውን ሲያካሂድ የቆየው የብልጽግና ፓርቲ የአማራው ቅርንጫፍ በስብሰባው መጨረሻ በሰሞኑ ለተጋለጠው የሽመልስ አብዲሳ ንግግር ጠንከር ያለ የተቃውሞ መግለጫ ይሰጣል ተብሎ ሲጠበቅ በተደበሰበሰ መንገድ የተሰጠ መሆኑ ታውቋል። ይህም የሆነው በዚያኑ ቀን ወደ ባህር ዳር ያቀነው ያገዛዙ ቁንጮ በስብሰባው መደምደሚያ ላይ በመገኘት የሽመልስ ንግግር ስህተት መሆኑን አምኖና ወደፊት በአመራር ደረጃ እንደሚገመገም ቃል ገብቶ ጠንከር ያለ መግለጫ እንዳይሰጥ በመማጸኑ ነው ተብሏል። ቀደም ብሎ በተደረገ የጀርባ ስምምነት ሽመልስ በግምገማ እንደሚነሳ መግባባት ላይ የተደረሰ መሆኑ ይታወቃል። ባለፈው እሁድ በወላይታ ዞን በሶዶ ከተማ በቁጥጥር ስር ከዋሉት የዞን አመራርና ሌሎች ዜጎች መካከል 19 የሚሆኑት ረቡዕ ነሐሴ 6 ቀን ፍርድ ቤት ቀርበው እንደነበር ተነግሯል። ፍርድ ቤቱ ለሚዲያ ዝግ የነበረ ሲሆን እስከ ምሽቱ 1 ሰዓት ድረስ ዘልቆ ለሐሙስ ነሐሴ 7 ቀን መቀጠሩም ታውቋል። በጸጥታ ኃይሎች የታሰሩት ዜጎች ቁጥር 178 ሲሆን ፍርድ ቤት ውስጥ የቀረቡት ግን 19 ብቻ መሆናቸውን የዓይን እማኞች ተናግረዋል። ረቡዕ ነሐሴ 6 ቀን በቦዳሲ ከተማ ተቃውሞ የቀጠለ መሆኑንና በጸጥታ ኃይሎች በተተኮሰ ጥይት ሁለት ሰዎች መገደላቸውን የዓይን እማኞች ተናግረዋል። የጤና ሚኒስቴር በመርመራ ተደረሰባቸው በማለት በሚሰጠው መግለጫ ብቻ በኢትዮጵያ በኮሮና ቫይረስ የተያዙት ሰዎች ቁጥር ከ25000 ማለፉና በበሽታው የሞቱ ሰዎች አጠቃላይ ቁጥር ደግሞ 405 መሆኑ ተነግሯል። ረቡዕ ነሐሴ 6 ቀን በ24 ሰዓት ጊዜ ውስጥ በተደረጉ ምርመራዎች 947 ሰዎች በመርመራው በቫይረሱ መያዛቸው ሲረጋገጥ 25 ሰዎች እንደሞቱ ተገልጿል። ረቡዕ ነሐሴ 6 ቀን በተሰጠው መግለጫ የተመዘገቡ ቁጥሮች እስካሁን ከተመዘገቡት ቁጥሮች ከፍተኛ ሲሆኑ እስካሁን ሲካሄድ የነበረው አጠቃላይ ምርመራ መጠን ከኢትዮጵያ ሕዝብ አንጻር በጣም አነስተኛ መሆኑን በግምት በማስገባት የቫይረሱ ስርጭት በህብረተሰብ ውስጥ በከፍተኛ ደረጃ ስር የሰደደ መሆኑን ያረጋግጣል በማለት ባለሙያዎች እየገለጹ ይገኛሉ። በረቡዕ መግለጫ እስካሁን በቫይረሱ ተይዟል ከተባሉት 25118 ሰዎች መካከል 16774 የሚሆኑት የአዲስ አበባ ነዋሪዎች ናቸው ተብሏል። Human Rights Watch የተባለው የሰብአዊ መብት ተከራካሪ ድርጅት ሐምሌ 7 ቀን ባስተራጨው ሰፋ ያለ ዘገባ በየመን የሁቲ አማጽያንና የሳውዲ ድንበር ጠባቂዎች ኢትዮጵያውያን ስደተኞችን በግፍ ማባረራቸውን ማሰቃየታቸውንና መግደላቸውን አጋልጧል። ድርጅቱ በዚህ ዘገባ ላይ እንደገለጸው በሚያዝያ ወር ላይ ዋና ከተማዋ ሰናአን የተቆጣጠሩት የሁቲ አማጽያን የኮሮና ቫይረስን ምክንያት በማድረግ በብዙ ሺህ የሚቆጠሩ ኢትዮጵያውያን ስደተኞችን ኃይል በተቀላቀለበት ሁኔታ አባረዋል። የማባረሩ ርምጃ በተወሰደበት ወቅት ብዙ ኢትዮጵያውያን እንደተገደሉ Human Rights Watch ሲገልጽ ግድያውን በማምለጥ ወደ ሳውዲ አረቢያ ድንበር የሸሹ ኢትዮጵያውያንም በሳውዲ ድንበር ጠባቂዎች መገደላቸውን ድርጅቱ በዘገባው ገልጿል። በተለያዩ ምክንያቶች በአገር ውስጥ የሚፈናቀሉትን ዜጎች ሁኔታ በቅርበት የሚከታተለው ኢንተርናል አይዲኤምሲ የተባለው ተቋም ባወጣው መግለጫ በዚህ አመት በኢትዮጵያ ከጥር ጀምሮ በየቦታው የደረሱ ዜጎች መፈናቀልን ዘግቧል። ባለፉት 2 አመታት በተለያዩ ምክንያቶች ከቤት ንብረታቸው የተፈናቀሉት ዜጎችን ወደ ነበሩበት መመለስ ቢቻልም በአዲስ መልክ በተነሳ ግጭት በርካታ ዜጎች ከቤት ንብረታቸው የተፈናቀሉ መሆናቸውና ከተመለሱት መካከለም እንደገና መፈናቀላቸውን ዘግቧል። ከቤንሻንጉል ጉሙዝ ካማሺና አሶሳ ዞን ተፈናቅለው በመራብ ወለጋ ዞን ተጠልለው የነበሩት 69594 ሰዎች ወደ ቀያቸው ለመመለስ የተቻለ ቢሆንም ከነዚህ ውስጥ 37000 የሚሆኑት ለሁለተኛ ጊዜ ተፈናቅለው በመራብ ወለጋ ዞን እንደገና ተጠልለዋል ብሏል። የዜጎች በድጋሚ መፈናቀል ያስከተሉት ምክንያቶች መሰረታዊ አገልግሎቶች ያለመሟላት፣ የጥበቃ እጥረት፣ በብሔረሰቦች መካከል ያለው ውጥረት፣ የአስተዳደር ጉድለትና የቁሳቁስ እጥረቶች ናቸው። ተፈናቃዮች መጠለያ ቢያገኙም አስፈላጊ እርዳታ ያልተደረገላቸው መሆኑን ተነግሯል። ከዚህ በተረፈ በአፋርና በሶማሊያ አካባቢዎች እንዲሁም በቅርቡ በተለያዩ ኦሮሚያ ክፍሎች የዜጎች መፈናቀል መድረሳቸውን ተቋሙ ገልጿል። የኦነግ ክፍፍል የቀጠለ መሆኑ ተነገረ። ዳውድ ኢብሳ ለደህንነቱ ተብሎ በጸጥታ ኃይሎች በቤት ውስጥ ከታገተ ሳምንታት የተቆጠሩ ሲሆን በምክትል ሊቀመንበሩ የሚመሩ ሌሎች የድርጅቱ አመራር አባላት ደግሞ በቅርቡ በህልቴን ሆቴል መግለጫ መስጠታቸው ይታወቃል። ይህንን ተከትሎ የዳውድ ኢብሳ ውቅና አለበት የሚባለውን በስፋት በተሰራጨው መግለጫ ድርጅቱ ምክትል ሊቀመንበር አራሶ ቢቂላን ጨምሮ 6 የአመራር አባላቱን ያባረረ መሆኑን ገልጿል። ተባረሩ የተባሉት አባላት ሰኞ ነሐሴ 4 ቀን በሂልተን ሆቴል መግለጫ የሰጡትን የሚያጠቃልል ሲሆን መግለጫው ኦነግ በይፋ ለሁለት መከፈሉን የሚያረጋግጥ ነው ተብሏል። ዳውድ ኢብሳ ለዜና ተቋሞች በሰጠው ማብራሪያ መግለጫው የወጣው በሱ መመሪያና ተዛዝ መሆኑን ባይናገርም በአመራር አባላት መካከል የተፈጠረው ችግር በድርጅቱ የህግና ቁጥጥር ኮሚቴ የተያዘ መሆኑን አብራርቷል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ለፍላፊ ጎበዝ ዝም ያለ ፈሪ ይሻላል ወያኔ ሲፈጠር ጀምሮ ከወደል ጉራ ጋር ተዋቅሮ የመጣ ነው በጦር ሜዳ ስልቱ እስራኤልን እንደሚበልጥ ስንቴ ሊነግረን ሞክሯል ዛሬ ደግሞ ትግራይን በመስራቅ አፍሪካ የስልጣኔ ኮከብ አድርጋለሁ ብሎ ከመደንፋቱ ባሻገር በጦር ማንንም አይችልኝም እስከማለትም ደርሷል ይህ ሁሉ ጉራ ግን ለከንቱ ነው የከንቱ ጎበዝ ጫጫታ ወያኔ ባለን ተመክሮ የእባብ መርዙን ሊረጭ ሲዘጋጅ ዝምታ ብቻ ሳይሆን ካልታረቅ ሰላም ካልመሰረትን ብሎ አደናጋሪ ነው ከሁለት ዓመት በፊት የህዝብ አመጽ አከርካሪውን ሰብሮ ወደ መቀሌ እንደወሸቀው ማመን መቀበል አቅቶታል ለዚህም ነው የሚንጫጫው የሚንፈራገጠው ከቻለ ለምን አይገነጠልም ከቻለ ለምን ኮሎኔሉን ገልብጦ አስገልብጦ ስልጣና ይዝም ባዶ ድንፋታው ከሰለቸን አመታት ማለፋቸውን እንዴትስ መረዳት አቃተው በዚያው ልክ ደግሞ ድምጻቸው ሊሰማ የማይገባው የቄሮ መንጋዎችና አለቆቻቸው መንጣጣት መለፍለፍን ተያይዘውታል የዚህ ውርደት ደግሞ ዋናው ሰለባ ራሱ ኮሎኔሉ ነው ሰው ሰብስቦ በተናገረ ቁጥር የሆነ ያልሆነውን እየቀባጠረ ራሱን ያዋርዳል የሚገባው መልስ እንዳይሰጠው ፍርሃት የሚባል ነገር መላሾቹን አንቋቸዋልና ለሐኪሞች ስለ ህክምና ሲለፈልፍ ቶሽ የሚለው ሰው አጥቷል ስለ ያባ ሲቀባጥር እንኳን በነጋታው ወይም ወዲያውኑ ቅሌታም ብለን አጋልጠናል ሰሞኑን ህዝባዊና ሲቪክ ማህበራትን ሊያስፈራራ የተናገረው ያው ተራ አምባገነን አቋሙን አጋለጠ እንጂ የብልህ ፖለቲካ አዋቂ አላደረገው ከተጻረራችሁ ወይ ዋ ማለት ምን ይባላል ላባደሩ መብቱን ሊያስጠብቅ አርሶ አደሩ መብቱን ሲሻ እንዴትስ አገዛዙን መቃወማቸው የሚቀር ይሆናል የሲቪክ ማህበራት ህልውና የሚገለጸው ካገዛዙ አንጻር ነጻነታቸው ሲከበርላቸው ብቻ ነው ኮሎኔሉ የፖለቲካ ሀሁን ማወቅ ካቃተው ጊዜ አልፏልና ለመማር ቢሞክር ይመረጣል ከውቅያኖስ ወጣን ከሚሉት አጋሮቹ ትንሽ የነቃ የተለየ ሆኖ እንዲገኝ ማለት ነው ተረኛንን በለስ ቀንቶን ስልጣን ደርሰናል ቁማር በልተናል አቤት አለማፈር ባይ ማህይሞች ፈልተው ባለበት አገዛዝ የሚተበቅ ነደግ ነገር ሊኖር አይችልም። ኮሎኔሉና አጋሮቹ በአሳዛኝ ደረጃ በሽቅጥቅጥ ያሉ በመሆናቸው የባለጌ ገጥማቸውን ስንሰማ አመታት አልፈዋል። ቀልጥ ቁልጭ ያሉ ዳንዲዎች ናቸው፣ ቀማኛዎች ወይም ለዚሁ ቃል የትግርኛ ትርጉም ቂሎች ጅሎች ናቸው። ሁሉም ይሰራል። ኮሎኔሉ ያስቸገረው ጥራዝነት ተቀመሆኑን ህዝብ አውቆበት ይያለ እሱ አልረዳ ማለቱ ነው። ደተኮርኩ ሲል ራሱን ያረክሳል። የሚናገረውን ስለማያውቀው መሆኑንም ያረጋግጣል ያጋልጣል። ከታሪክ ጋር ተውቁ ዜሮ ሆኖ ስለነበረው ሊተችም ሲራወጥ ጭራሽ አላዋቂና ማህይምነቱን ደጋግሞ ያጋለጠ ሰው ነው። የሙያ ማህበራት ነጻነት ምን መሆኑን መረዳት አቅቶት በለመደበት የወያኔ እብሪትና ጨቋኛ አቋም ደፍራችሁ ትቃወሙኝና ብሎ በይፋ ሊያስፈራራ ጀምሯል። እድሜ ሰጥቶት ከበረከተ መጨረሻው ምን እንደሚሆን ቀደም የተናገርነው ነው። ወያኔን ቁማር በላ ነው ቢሉም የወያኔን የተንኮል ችሎታም ሆነ ወኔ የላቸውም። የረዳቸው ሰው በላው ወያኔ በህዝብ ተጠልቶ ክንፉን መመታቱ ብቻ ነው። የወያኔም ጀግንነት ቢሆን ለማያውቁሽ ታጣይ ነው። አለባ ድጋፍ በእግራቸው ሊቆሙ ያልቻሉ ወስላቶች መሆናቸውን ጠንቅቀን እናውቀዋለን። የዘንድሮም ኮሎኔል አገርን ለአረቡም ለአሜሪካም ሸጦ በስልጣን ሊቆይ እየተወገረገረ ያለ ጉድ ነው። ጽንፈኞችን ጋብዞ አማራን አሳርዶ ሊደላደል ያቀደው አልሰራለትም። አጋር ያላቸው በስልጣኑ ስለመጡበትና የናቱን ትንግርት ስለተቃወሙበት። ኮሎኔሉ እውነተኛ ወዳጅ ቢኖረው ትንግርት አይሰራም፣ ማህይምነህና ተማር፣ ረጋበል፣ ተመከር ባለው ነበር። አሜሪካ የሰጠው አማካሪዎቹ ባንዳዎች እንጂ ኢትዮጵያውያን ባለመሆናቸው የሚበጅ ምክር ሊሰጡት አልቻሉም። እነሱም ቢሆን እንደሚሉት ከሆነ ምንም ምክር የሚሰማ ሰው አይደለም፣ 100% ግብዝ እንጂ። ጀግናና ቁም ነገረኛ ሰው ብዙውን ጊዜ ሙያ በልብ ነው። ወያኔም ኮሎኔሉም መንጣጣትና መለፍለፍን መርጠዋል። ወኔው የከዳው የምሁር መንጋ ይርድ እንደሆን እንጂ አገረዳዱ ህዝብ የሚሸበር አይሆንም። በርግጥ አገር ህዝብን የሸጡ ምሁር ተብዬዎች መድረክ አጨናንቀዋል። የሚያሳዝነው ከደርግ ጊዜ ጀምሮ ህዝብና አገርን የከዱ ማፈሪያዎች ዛሬም የመድረክ አጨናናቂ ሆነው መገኘታቸው ነው። መንጌ መሌ ያሉት ላይ በቃ በህዝብ ደም የተጨማለቀውን ኮሎኔልና ሳያፍሩም የሻቢያውን መሪ ሲያቆላምጡ የታዘብናቸው ሳይውል ሳያድር ዛሬ ደግሞ የኮሎኔሉ ዋና ተቺዎች ነን ብለው ስሙን አድምጡን ባይ ሆነዋል። መቼ ነው እነኝን መዥገሮች ነቅለን የምንጥላቸው የምናጋያቸው? ወይስ ጊዜ እየጠበቁ እንዲጫወቱብን እንፈቅዳለን? ህዝብና አገርን እናስጠቃለን? ለነገሩ ለፍላፊ ጎበዝም ዝም ያለ ፈሪ አተን መቃብር የገባ ፈሪ ወደ መሆኑ እያዘገምን ነው። የወገን ወላጅ ወኔ የት እንደደረሰ ያስጠይቃል። በፍርሃት የተነፋ ቦርጭን ይዞ ይህንን ማስቀደሙ ዋና መለያና ፈሊጥ መሆኑ አልቀረም። ወገን በተፈጀ በማግስቱ ከነፍሰ ገዳዮቹ ጎን ተሰልፎ መባረቅ ምንስ ሊባል ይችላል? ሰየውና ጉባን ራሱን የኦሮሞ ግዛት ነው ብለዋል ጠባቦቹ። የምን የኢትዮጵያ አባይ ግድብ የኦሮሞ እንጂ እርማችሁን ተወጡ ብለውናል። ኢትዮጵያን ኦሮሚያ ለማለት አሊያም ኦሮሚያ ብሎ ግንጠላ ለማካሄድ ሴራው አልቆመም። የወጣው እቅድ በስራ ሊውል ደፋ ቀናቸው ጨምሯል። ወያኔና ጽንፈኞቹ ከግብጽ ጋር ሆነው የሸረቡትን በመካሄድ ላይ ነው። ብዙ ሚሊዮን ዶላሮችም እየወጣ ነው ማለት ይቻላል። የዚህን ይዘትና እንደምታ ጭራሽ መረዳት የተሳነው የሆዳ ምሁር መንጋ አባይ ግድቤ ብሎ አፍንጫው በዘረኞቹ ተሰንጎ በመነዳት ላይ ነው። ኢትዮጵያ አስተምራ አስተምራ መሐይም አፈራች። መጥፎ ጊዜ ተደቅኖብናል፣ ግን ቀቢጸ ተስፋ የሚከት አይደለም። በቅድሚያ በጎራችን ያሉ ከሃዲዎች ባንዳዎችን ቅጥረኞችን ካስወገድ ጥርስት ብለን ለሀገር መቆም እንችላለን። ከዚያም የደፈረሰው ከላይ ነውና ላዩን ማጥራት ማጽዳት የግድ ነው። ታሪክም ከሃዲዎችን ሁሉ ያስታውሳል እንጂ አይረሳቸውም። ዛሬ የከሃዲ ባንዳዎችን መራራ ታሪክ ሀቅ እያሉ ጨቅጫቂዎች ቢበዙም የህዝብ ሰማዕት ገድል ፈጽሞ የሚረሳ አይሆንም። ታሪክ አጥፊዎች ታሪክ ጸሐፊ ሊሆኑ አይችሉም። ነገ እነሱም ትረካቸውም ተያይዘው ይተናሉ። ኃይል የህዝብ ነው። ቀለብና ስፓርታ ልዩ ኮማንዶና ኮር ልዩ ኃይልና ትርኪ መኪ ሁሉም ጉፋያ ነበሩ ናቸው። ህዝብ ቆርጦ ሲነሳ መዳረሻ መግቢያ መውጫ ያሳጣቸዋል። ቅርጫ በሊታ ሆዳሞች ቀውጢ ቀን ሲመጣ ድራሻቸው ይጠፋል። ሲከሽፉ ከመቅጽበትም ነው። የኮሎኔሉ ማሃይል ከወዲሁ በመፈረካከስ ላይ ነው። መሪታብዮቹ መንግስቱ ተባለ መለስ ኮሎኔሉ ሁሉም መለያቸው ዘባተሎ ቡከኖች መሆናቸው ነው። በዚህ ላይ ማን ከማን ይበታልስ ባንገባም መንግስቱና መለስ የፈሪፈሪ መሆናቸውን ፈትነን ያየነው ነው። ኮሎኔሉን ደግሞ የሚያውቁት የሚናገሩ ሲሆን ከይዘቱም ያየነውና የደመደምነው ነው። ፈላጅ ቆራጭ ገዢዎች በመሰረቱ ፈሪዎች ናቸውና ዘረኛውን አገዛዝ በተባበረ ትግልና ተወግደው የዘረኛው አገዛዝ ጠበቃና ተከላካይ የሆኑትን አድርባዮች አለማወላወልን መንጥር ኢትዮጵያዊነት አቸናፊ ነው።
እግዚአብሔር አፈረብን በመከራ አሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባንን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም እችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ
ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ
Ethiopia, Haberi, Africa, Haberi. ቦሾ ተቀዋ ይህም ወንበር ለማኝ አዲስ ባላቅማዳ ያም ያረጀ አፈጀ አስቀድሞ የሰርዳ ቅንጉል በጨለሽ የማይሰራ ፋይዳ ልቡ የተበላበት በፈረንጆች ቡዳ እሰየም ተባለ ነጋሶ ሂዳዳ የነበር በሽታ ዘረኛና ባና ኮሾ ተቃዋሚ የጓያም ክቶ ተደራደርኩ ላንድ ሰይጣን ስንባለስ ለቆታ ቀልቀሎ ስልቻ ስልቻ ለቆታ ቀልቀሎ ቀድሞም ገባ ኋላ ማ ከማማ ተሸሸ ባዛዥና ታዛዥ ኩርኩም ተቀብሎ በገዥና ተገዥ ተጠለቅ ተብሎ ከተጋር በቅሎ ላይ ጉብን ላለው ጌታ አሽከርከ ጥላት ይዞ እንደሚያንገላታ ይህ ነው መደራደር መላወት ፊርማ ድል በድል ሆን ያሉ ይስጥረ በርቅማ አንዱ ከአንዱ አይሻል ምድረ ዱዱም ዶማ ግፍም መተራሳቂ ገብቶ ሀብሀብላ ለአምባገነን ነዥ አውጭ ሬሳ በላ ከመሆኑ በስተቀር ደጋፊ ከለላ በህትመቱ ማከል ዜና ማሰራጫው በንጥረ ነገሩ የገንዘብ ማመንጫው በወታደሩ ኃይል በእስር ቤቶች ቁልቁል እንኳን እስቲ መክር በደጃፉ ያለች እንዳይሆን ተስማም ሰዎች ቡና ብሰጥቶ ተፈራረም ኩላል በቅምጥ አበባ ኮሾ ተቃዋሚ ሆኖ ውጤት አልባ የምን ስምምነት ምን ይሉት ድርድር በአይን የማይታይ በእጅ የማይዳሰስ የበርቅመው ጎስቋላው ገበሬ ቢያስብ ቢያሰላስል በባቄና ባታ ቢተበትብ ቢያፍስ ቢቋጥር ቢፈታ የአገር የሚላባት የሞቶ ተነስቶ የአልበር ሳንስታይ ዳግም ሊመራመር በፈጠረው ስርዴ ቤት የሙርጭማው ጉዳይ ቢደመር ወያኔ ቢቀነስ ከኛኔ ቢባዛ በርጭማ ቢጋባል ፓርላማ በአራቱ ሜሳ መሰረት ስሌቱ ኮሾ ተቃዋሚ መንበር ከክብራ ጎንበስ አልሆኖ ውጤ አንተ ያገር የሰውን ብኝን ተጣራ ግራዋና ከቴ ለውቀለው መራ ለቆታ ጠልቀሎ ስልቻ ስልቻ ለቆታ ጠልቀሎ ቀድሞም ገባ ኋላ ማከማ ተሽሎ በግብ ተጨቀየ በእብሪት ካበጠ እስካፍሙ ድረስ በነፍስ ተናጠጠ አዛውን ወጣቱ ሕፃናት ተዋጠ ጉርሻ ከተጋራ ከተጨባበጠ አስሮ አስሮ እጅን ሰጥቶ ከጠላት ቤት ገብቶ ካየለው ጋር ቁሞ አብሮ ከበየነ ክደቱን ሳጠቦ ክቡር ጉምን ካዘገነ አንተ ያገሬ ሰው የጅለት ወንዜ ደምህን ባሞት ለውሰን ተዋዜ ደምህን በደምህ አጠቃቅ ብላ አማራጭ የለም ከአመፅ ሌላ አዎ መራራ ነው አንገት የሚያስቀል ቀልቀሎ ስልቻ ስልቻ ለቦታ ቋንቋ ቢቀያየር የሰዎች ጋጋታ ቋቱ ጠብ ላይል ችግሩን ላይፈታ የኮሾው ኮሾማ የጓያው ኩቶ ደጅ ሲጠራ ከርሞ ቤተ መንግስት ገብቶ ይጎነጫሉ ሲዞ ቆርጣል ጮማ ስብናውን ሽጦ ለስለስለት በርከማ አንተ ያገሬ ሰው አይን አለ ተመልከት ሲዶር አለ ስማ በኢትዮጵያ ጎራ በኢትዮጵያ ማማ ኮሸን ተቃዋሚ ገር አርፎ በሳማ አስጠብቀው ባመጥ የጠቅጣውን እስቲ የበላውን ጮሞ ኮሾ ተቃዋ ቀልቃል ስልቻ ስልቻ ለብለብ ቋንቋው ቢቀያየር የሰዎች ጋጋታ ቋቱ ጠብ ላይ ላይ ችግሩን ላይ ላይ የኮሾው ኮሾማ የጓያውን ኩቶ ደጅ ጠና ከርሞ ቤተ መንግስት ገብቶ ይጎነጫል እስቲ ዘቆርጣል ጮማ ሸበናውን ሽጦ ለስንጥቅ በርቅማ ኮሾ ተቃዋ
በታስፋን ደበት የማይነገር ችግሩን የማይረዳ ትውልድ ተኪ አያገኝም። የአንድ ትውልድ ፍልስፍና ለሚቀጥለው የሀገር ተረካቢ ትውልድ ጤናማ የሆነ የሰው ፍጡር አሳሳቢ ነው። ማንኛውም ትውልድ የራሱን የወደፊት ዘመንና ታሪክ ሳያስበው በራሱ በውስጡ ይዞ ይገኛል። እነዚህን ብሂላውያን ነጋግሮች የሚያስተጋባ ከአንድ አመት ተኩል በፊት በአንድ ህዝባዊ ድርጅት አዘጋጅነት ልዩ ትኩረትን የሳበ ውይይት ተካሂዶ ነበረ። የውይይቱን ብርድ በአንድ በኩል በወጣቱ ትውልድና በሌላ በኩል ደግሞ ሀገርን በመምራት ላይ ባሉ የፖለቲካ ድርጅቶችና የኢኮኖሚ አውታር በሆኑ ተቋማት ውስጥ በኃላፊነት አንቀሳቃሽ መሪ በሆኑ ክፍሎች አባላት መካከል ስለሚገናኘው ግንኙነት የሚመለከት ነበር። የውይይቱ አዘጋጆች አላማ በውይይቱ ሂደት በሁለቱ መካከል ያሉ ውጥረቶችን ወጣቱ ትውልድ መስራታቸውን እንዲገነዘብ ሲሆን በዚህም በመመስረት ውጥረቱን ለማለዘብ የሚችልበት መፍትሄ ለማስተላለፍ ነበረ። በዚህ ስብሰባ ለውይይቱ መነሻ ይሆን ዘንድ አንድ ወጣት ያቀረበው ጥቅስ የውይይቱ ተካፋዮችን ያስገረመ ያልጠበቁትም ነበር። ጥቅሱ ከሞላ ጎደል የሚከተለውን መልእክት የያዘ ነበር። እንጠቅሳለን። የዘመኑ ወጣት ምቾትን አፍቃሪ፣ መጥፎ ጠባይ የተጠናወረ ሰው፣ ስልጣን የሚጸየፍ፣ ወላጆቹን የሚቃወም፣ እግሮቹን አቃንቶ በመቀመጥ አስተማሪን ያሸብራል የሚል ነበር። ይህ ጥቅስ በውይይቱ ተካፋዮች ዘንድ በወቅቱ የሚገኙበትን የራሳቸውን ሁኔታ የሚገልጽ ሆኖ ሊመለከቱት የቃጣቸው አልጠፉም። ሆኖም በሂደት ግልጽ የሆነላቸው ጥቅሱ የተወሰደው ከ2500 ዓመት በፊት ፈላስፋው ሶክራተስ የተናገረው አስተያየት ሲሆን የሚያመለክተው ደግሞ በወጣቱ ትውልድና በእድሜ በገፉ ተሞክሮን ባካበቱ ምሁራን ሊቆች መካከል በዚያን ወቅት እንኳን ውጥረት እንደነበረ የሚገልጽ ነው። ይህንን በመግቢያነት ለመጠቀም ምክንያት የሆነን ይህ አይነት ሁኔታ በሀገራችንም ድንገተኛ እንዳይደለ ለመጠቆምና ወጣቱ ትውልድም ሆነ የነሱን ቀዳሚ ትውልድ በጅምላው ወቀሳ ከማቅረብ ቆጠብ በማለት በመሰረታዊው ላይ ትኩረት እንዲሰጥበት ለመጠቆም ነው። በተደጋጋሚ ለመታዘብ እንደቻልነው በሀገራችን ለተከሰቱ ችግሮች ዋና ተጠያቂ የሆነውን የወያኔ አገዛዝ ከተቃዋሚዎች ጋር በመቀጠል የጅምላ ወገዛ ማካሄድ የተለመደ የመሆኑ ጉዳይ ነው። ይህ ግን ጊዜያዊ የፕሮፓጋንዳ ጠቀሜታ ለማግኘት ካልሆነ በስተቀረ ከሀቅ ጋር የተጣላ መሆኑን ለመገንዘብ አያዳግትም። በቅርቡም የወያኔ አገዛዝ መሰረታዊ ማንነቱን ገላጭ የነበረውና አሁንም ያለው በሸዋ አማራ ላይ ያለው ጥላቻ በቅርቡም በአንድ ግለሰብ አማካኝነት በአሁኑ ወቅትም ለንፋቅ ቀርቦ የአግርሞት ትዝብታችንን ለመለደፍ ተገደናል። በተለይም ደግሞ የጥላቻው ጥልቀትን የስንቱን አእምሮ እንደበከለ ስንገምት በእርግጥም የወደፊቱ ሁኔታ በሚገባ የሚያሳስበን መሆኑ ለማንም የተሰወረ አይደለም። በተለያዩ መጣጥፎቻችን ግልጽ እንዳደረግነው ኢትዮጵያዊ የዜግነት መገለጫ ሆነ ሀገራዊ መሰረት በወጣቱ ህሊና ውስጥ እንዳይሰር የውያኔ አገዛዝ ላለፉት 24 ዓመታት ብቻ ሳይሆን ገና ከወልደቱ የማንነቱ መለያው በሆነውና በተካነበት መሰረት ጸባዩ ቀጥሎበት መገኘቱን ስናስተውል ደግሞ ሀዘናችንን ጥልቅ ያደርገዋል። ወጣቱ ይህንን መሰረት ተንኮል ለመቋቋም የሚያስችለው እውቀትን የመገብየት እድሉን የውያኔ አገዛዝ እያጨናገፈበት ይገኛል። ስለ ሀገሩ ለማወቅ እንዳይችልና ለለውጥ ያለውን ፍላጎት በተለያዩ ዘዴዎች ያኮላሽበታል። የወጣቱ አባላት ይህንን ችግር ተቋቁመው ትምህርታቸውን የጨረሱ ሁሉ ስልጣን ከያዘው አካባቢ የመጡ ካልሆኑ በስተቀር ስራ የማግኘት እድላቸው የጠበበ፣ ስራ ቢያገኙም እንኳን የሚከፈላቸው ደሞዝ የኑሮ ውድነቱን ለመቋቋም የሚያስችላቸው ባለመሆኑ ለወላጆቻቸው ሸክምነት የተዳረጉ ቁጥራቸው በርካታ ነው። በተለያዩ አእምሮን አደንዛዥ ለሆኑ እንከኖች የሚዳረጉት ወጣቶችን በተለይም በከተሞች ዘንድ በእጅጉ የተስፋፋ ነው። በመሆኑም በወጣቱ በወደፊት ሀገር ተረካቢው ላይ ልዩ ትኩረት ማድረጉ የሚጠበቅም ኃላፊነትም ግዴታም ነው። ዛሬ በተለይ በተደጋጋሚ ያ ትውልድ እየተባለ በሚጠራውና ከነሱ በፊት ሀገርንም ሆነ ህብረተሰብን በመምራት ላይ በነበሩ ክፍሎች መካከልን ቢሆን ውጥረት እንደነበረ የሚካል አይደለም። ያ ትውልድ ትኩረት ያደረገው ነው የቀድሞውን ትውልድ እንዳሻ በመውቀስ ላይ ሳይሆን ራሱ የሀገሩን ሁኔታ ወቅቱ በፈቀደለትና ባቀረበለት መልክ በጥንቃቄ በመመርመር ያለፈውን የሀገሩን ታሪክ የኢትዮጵያን ሀገራዊ ግንባታ ሂደት ለመረዳት ጥረት በማድረግ በተከሰቱት በርካታ ሀገራዊ፣ ማህበራዊ፣ ኢኮኖሚያዊና ባህላዊ ችግሮች መፍትሄ በትኩረት ለመስጠት እልህ ጨራሽ ትግል ማካሄድ ነበረ እንጂ ወላጆችን አግባብነት በሌለው መልክ ስሞታና ውቀሳ በማቅረብ አልተሰማራም። ሂደቱ አልጋ ባልጋ ይሆናል በማለት ያሰቡ ባለጠፉም በመስቴ ፍለጋውና ፍራቱን ከስር መስራቱ በመለወጥ በህዝብ ፈቃድና ፍላጎት ላይ የሚመሰረት ፍራት ለመገንባት ቀላል እንዳልነበረም ለመረዳታቸው በወቅቱ ይሰጡትና ያወጡ የነበሩት መግለጫዎቻቸው የሚያመለክት ነው። ማርያነት ሊመለከቱት የሚችሉት ኃይል ባለማግኘታቸውም በራሳቸው ትግል ከሚሰሩ አዎንታዊና አሉታዊ ሁኔታዎች ተመክሮን በማግኘት ነበረ ላለፉት 40-50 ዓመታት ሲታገሉ አሁን ያለበት ደረጃ የደረሱት። ዛሬው ትውልድ ተመክሮን ለማጥናት ከትውልድ የተሻለ መረጃ ያለው መሆኑ ግልጽ ነው። ለዚህም ነው ራሳቸው ጥፋት ተመክሮን ለማግኘት የሚቸረቸሩ አደባባዩን የሚያስጨንቁ ባይጠፉም በርካታው ግን በእጁ ያለውን ተመክሮ እየተጠቀመ ሁኔታው በፈቀደለት ደረጃ እየታገለና እያስታገለ ለመሆኑ የወያኔ አገዛዝ እንዳሻ ለመግዛት ያለመቻሉ የዚሁ ነጸብራቅ ነው። በዚሁም አዲሱ ትውልድ ሊመሰገን የበለጠ እንዲጠናከር ምክርና ድጋፍ ይለገሰዋል እንጂ በጅምላ ወቀሳ ሊቀርብበት አይገባም። አብዮት ወይንም ደግሞ ህዝባዊ ለውጥ የአጭር ጊዜ እንቅስቃሴና ሁሉ ነገር ባንዴ የሚለወጥበት ሳይሆን የተወሳሰበ የረጅም ጉዞና ብሎም ዜጎች ለውጥን የሚያገኙበት መሆኑን አለመረዳት የህብረተሰቡ አባላት ተሳትፎ በአንድ ጊዜ ሳይሆን በሂደት እያደገ የሚጎላበት እንደሆነም አለመገንዘብ ነው። ማንኛውም ትውልድ ቢሆን ለነገ ተተኪ ትውልድ ያለምንም በቂ ዝግጅት ሀገርን የመምራት ኃላፊነት አሳልፎ አይሰጥም። ተተኪውም ትውልድ ቢሆን በትግሉ በአስረካቢዎቹ ከተደረጉ ትግሎች ውጣውረዶች ተሞክሮ በመውሰድ አመራሩን በትግሉ ለማግኘት ይጣጣራል እንጂ አስረክቡኝ ብሎ የሚለምን አለበለዚያም የቀድሞውን ትውልድ በማማረር ባልባሌ ተግባራት መሰማራት ሊሆን አይቻልም። ያ ትውልድ የተሰኘውም ቢሆን ከዚህ የተለየ ነገር አልሰራም። በትግልና በተሞክሮ ያልታጀበ የመሪነት እንቅስቃሴ ቋሚነት የሌለው እንደሆነ ደግሞ የባዕድ ተሞክሮ ሳያስፈልገን ሀገራችን ያለፉትን 40-50 ዓመታት በቅጡ መመልከቱ ብቻ በቂ ነው። እንኳን በሀገራችን ቀርቶ ሰላማዊ ስልጣን ሽግግር በሚደረግበት ዲሞክራሲያዊ ባህልና ስርዓት በዳበረባቸው ሀገሮችም ቢሆን ወጣቱ ትውልድ ያለ ትግልና በርካታ ውጣ ውረዶች የሀገር መሪነት በቀላሉ መረከቡ አስቸጋሪ ነው። ወጣቱን በጅምላ የፖለቲካ ተዋናይ ብሎም የሀገር መሪ ጨዋ አድርጎ ማቅረብም የተሳሳተ ነው። ሁሉም የጦር መሪ፣ ሁሉም ጀግና፣ ሁሉም የኪነ ጥበብ ተዋናይ፣ ሁሉም ፈላስፋ፣ የታሪክና የስነ ጥበብ ተመራማሪ፣ ሊቃውንት፣ ሁሉም ጳጳስና ሊቀነ ጳጳስ፣ ሁሉም ኢማም ሊሆን አይችልም። ዋናው ቁም ነገር ወጣቱ ባለው ችሎታና አቅም ብቻ ሳይሆን እንደ ዝንባሌውና ፍላጎቱ በሀገሪቱ በተለያዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ የዜና አገልግሎት ተቋማት ወዘተ ጉዳዮች ላይ ተሳታፊ እንዲሆን ሁሉም የበኩሉን አስተዋጽኦ ለማበርከት ይቻለው ዘንድ ጥረት ማድረግ ነው። ከዚህ አንጻር ዋናውን ድርሻ የሚሸከመው የሀገሪቱን የፖለቲካ ስልጣን በእጁ ባስገባው ክፍል ላይ ይሆናል። ሀገርን የመምራትና አቅጣጫ የመስጠት ኃላፊነት በአብዛኛው በፖለቲካ ተሳታፊዎች ላይ የሚወድቅ በመሆኑ ወጣቱ ወይንም ደግሞ አዲሱ ትውልድ ለፖለቲካው ልዩ ትኩረት ሰጥቶ እንዲንቀሳቀስ ማስተማርና ማደራጀት የሚጠበቅ ነው። የወያኔ አገዛዝ እንደሚያደርገው ሲቻል በተለያዩ ጥቅሞች እየደለለ ወጣቱን በጅምላ አባል ማድረግ ሳይቻል ሲቀር ደግሞ አንድ ለአምስት የስለላ ዘዴ ደጋፊ እንዲሆን ማስገደድ ጊዜያዊ እንጂ ዘላቂ እንዳልሆነ ቢያንስ የደርግ አገዛዝ ድርጊት የሚመሰክረው ነው። ወጣቱን የወደፊት ብሩህ ተስፋውን ሊያጨልሙ የሚችሉ በርካታ ችግሮች ከፊቱ በአገዛዙ ቢደቀንበትም ይህንን ራሱ ጥረት ለመቋቋም መንቀሳቀስ የሚገባውም በዚህ ምክንያት ነው። ከወያኔ አገዛዝ የተግራቢቶሹን መጠበቅ ደግሞ ላማለኝ በሰማይ ወተቷንማ ላይ ነውና የማይታሰብ ነው። በዚህ በኩል እንደ ኢህአፓ የመሰሉ በርካታ ተሞክሮ ያካበቱ ሀገር ወዳድና ለህዝባችን ቀናይ የሆኑ ኃይሎች በወጣቱ አንደበት እየተነገሩና ችግሩን ባገናዘበ የቅስቀሳና የማደራጀት ተግባር ማካሄድ ኃላፊነትና ግዴታቸው ነው። ይህም ሲባል አለምክንያት አይደለም። በነጻነት ትግሉ ብዙሃኑ የወጣቱ ትውልድ አባላት ያላሳተፈ ትግል በሁለመናው መልኩ ስኬታማ ሊሆን ስለማይችል ነው። ለዚህ ደግሞ ወጣቱን በኢትዮጵያ ታሪክና በጀግንነቱ ማነጽ መሰረታዊ ነው። የአፋ ትናንት ከትናንት ወዲያ እንዳደረገ ሁሉ ዛሬም ሆነ ወደፊት የኢትዮጵያ ህዝብ በተለይም ትኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቅስበት ወቅት የሚያስተምረው ጀግንነትን እንዲላበስ በድርጊቱ የቅርብ ዘመዶቹን ብቻ ሳይሆን ህዝብንም ጭምር እንዲያኮራ የሚያደርገው ለወደፊቱም ትውልድ ባሪያነት እንዲታይ ክንዱን መንተራሱ ካልቀረም የገድልን ታሪኩን ከመጽሐፍ ተገናኝቶና ከመቃብር በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክን ሰራ ማስተማር ነው። የአፋይን የመሰለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱን የማያደርገውን የሚሰብክ ሳይሆን በተግባር ምሳሌነትን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ እርከኖች ኃላፊነትን የተረከቡ በርካታ አባላትና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማስታገልና ውድ ሕይወታቸውንም ለመስዋዕትነት በማቅረብ እንደነበረ ምስክር አቅርቡ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ምንነትን ደግሞ ሌላ ሳይሆን መሰረታዊነት ያለው የማንነታችን መገለጫ ማለታችን ነው። ይህ የሚገልጸው ደግሞ ከፍተኛ ዋጋ ላላቸው እንደ ነጻነት፣ የሰብአዊነትና የህይወት ክብርነት፣ ፍትህና እኩልነት፣ ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ እሴቶች ለመታገልና ማንኛውንም አደጋ እንዳመጣጡና እንደ ሁኔታው እየመከቱ አስፈላጊ ሆኖ ሲገኝም መስዋዕትን ለመክፈል ዝግጁ መሆን ነው። ይህ ሁኔታ የሚመሰረተውና የሚገነባው በማሰብ ችሎታ፣ በብልህነት፣ በአእምሮ መዳበር፣ በአስተዋይነት ወይንም በአርቆ አሳቢነት፣ በጥንቃቄና በፍትህ ግንዛቤ ላይ ነው። ከእነዚህ እሴቶች ውስጥ ከፍተኛ ዋጋ ያላቸውም ይመነጫሉ። እነዚህ እሴቶች ውበትና ህይወት እንዲኖራቸው ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የእነዚህን እሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈር በሚገባ ለማስያዝ የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን፣ ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት ያለው ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት ተቃራኒ ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማሳካት ሲል ብቻ ለአደጋ ራሱን ባላስፈላጊነት የሚያጋልጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የእንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በምሳሌነታቸውም ሊገለገልባቸው ምንጊዜም ዝግጁነቱን መጠየቁን ማወቅና ማስተዋል የሚገባው። የአባይ ሁኔታ በወጣቱ አምሮ እንዲጠነሱ ሁሌም ያላሰለሰ ጥረት ያደርግ ቆይቷል። አሁንም በቅርቡ በሚያደርጋቸው የተነሱና የምንታገል ጥሪዎች ጋር በማያያዝ የጀግንነት ጥያቄ የምንጠባበቅባቸው በዚህ ወቅት ነው። ጀግንነትን ያስተላበሰ ትግል ካሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም በሀገር ቤት እንቅስቃሴ ስለማድረጉ ጥርጣሬን የሚነዙ ቢኖሩም በቅርቡ ድርጅቱ ተዘጋጅቶ የሚሰራቸው የሳተላይት ፕሮግራሙ ቅስማቸውን የሚሰብርባቸው እንደሆነ የተገመተ አንድ ዜና ነው። በኢትዮጵያ ህዝብ ትግል የደርግ አገዛዝ ወድቆ በምትኩ የውያኔ አገዛዝ ከተተካ በኋላ የሰላማዊ ትግል ይዘትና ዘርፎችን በቅጡ የመረዳት ጥረት የሚታይ እንደሆነ የአደባባይ ምስጢር ነው። ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲደረግ የሚደረጉ ሰላማዊ እንቅስቃሴዎችን በውያኔ የበላይነት ባለ የፖለቲካ ምህዳር ጋር በማምታታት የሚሟገቱ እንዳሉ ድብቅ አይደለም። ይህ ግን በምንም አይነት ውያኔን በተለያዩ ደረጃዎች በተለይም በትጥቅ ስልፍ እየተጋፈጡ ያሉትን ክፍሎች የጀግንነት ተግባራቸውን የሞኝ ተግባር አልፎ ተርፎም ዘመናዊነት የጎደለው በማለት የማጥላላት ዘመቻ ማድረግ ፈጽሞ የተሳሳተ በመሆኑም ሌላ ለትብብር እንቅፋት መሆኑን መታወቅ ይኖርበታል። በቅርቡም የጠመንጃ ትግል ለ24 አመታት ተደርጎ አንዳችም ውጤት እንዳላመጣና አልፎ ተርፎም በጠመንጃ ይደረጋል የተባለው ትግል ሰላማዊ ታጋዮችን ከማስበላት ውጭ ያመጣው ውጤት የለውም ተብሎም እንደተነገረ ሰምተናል። ይህ ከአርክ የተጣረሰ ግላዊ አስተሳሰብ የትግል ስልቶችን ካለመገንዘብ የሚመነጭ ከመሆኑም ሌላ ተደጋጋፊ መሆናቸውንም የሚገልጽ ነው። የትግል ስልት በሰማዕታት ቁጥር የሚለካ አለመሆኑን መገንዘብ የብስለት የመጀመሪያው ደረጃ መሆኑን ማወቅ የሚገባ ነበረ። የሁኔታ በተለይ የህዝብ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑን ከግምት ሲገባ ይህ አይነት ጫጫታ በአሁኑ ወቅት መሰማቱ ማሳዘን ብቻ ሳይሆን እርግጥም ወዴት እየሄድን ነው የሚል ጥያቄም እንድናነሳ የሚገፋፋ ነው። ለዚህ ክፍሎች ከውያኔ ተቃዋሚ ጎራ የተሰለፉ ለመሆናቸው ቀንና ሌሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለውያኔ አምባገነን ድርጊቶቹ ረግረግ ፈጥረውለት ይገኛሉ። ልብነቱ ይህን ክፍቃታቸው በህዝብ ዘንድ ተቀባይነት እያጡ በመሄዳቸው እንደሚታሰበው ሀያልነትን ተላብሰው ጠንክረው ለመውጣት አለመቻላቸው ተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ያደበዘዘው አልቻለም፣ ወደፊትም አይችልም። ውያኔ ስርዓት በህዝባዊ ትግል ለማስወገድ የሚደረገውን እልህ አስጨራሽ ትግልም ሊያኮላሹ አልተቻላቸውም። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ውያኔ በመቃወም ፋንታ በሱ ጋር ተዳምለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝብ ታዘባቸው እንጂ ድጋፉን አልቻላቸውም። ያካሄዳቸው የፈለጉትን ቢያወሩ ትግግና ፈጣሪ ሳይሆኑ ህዝቡ ጸጥለጥ ብሎ ሰብአዊነቱን አዋርቶ በውያኔ የሚበዘበት ስርዓት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋገጠለት እንጂ ተሳስቶ ለነሱ ቅጥቀሳ አእምሮውንም ሆነ ልቡን አልከፈተላቸውም። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ታመኑበት ስልክ እንኳ አንዲስም ድር ወደፊት ለመራመድ ያልተቻላቸው ክፍሎች ሆነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ጊዜ አላጠፋላቸውም። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ነፃነትን ለማጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቡን የወደፊት ዕጣ ፈንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር በውዳኔ ተቃጣዊ ማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። ለዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገረው። አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ፍራትን ለማስወገድ ወጣቱ ትውልድ የተጫወተው ጀግንነት የተሞላበት ሚና በአሁኑ ወቅት እንዳይጠቀም ከወዲሁ የሰለቸና የተነዛ ፖለቲካቸውን ሲያራምዱ የሚገኙት። ተወደደም ተጠላም የዛን ጊዜ ተሞክሮ በወያኔ ላይ የማይደገምበት ምንም ምክንያት ሊኖር አይችልም። የታሪክ ሂደት ነውና ሊገድቡት የሚችሉትም አይሆንም። በበኩላችን ጀግና ስንል ከራስ ጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልና ራስን ማመቻች የህዝብ ደስታ ደስታው የህዝብ ደህንነት ኩራቱ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት ለማድረግ የሚታገል ነው። ጀግና ስንል ሲቪል ወንነት የተናበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበተበት የማይቻል መስሎ የሚታየን ይቻላልን መርሃው አድርጎ በጽናት ታግሎ የሚያታግል እንደታበረ የሚያደራጅ ተደራጅቶም እየተስተባበረ የሚታገል ነው። ጀግና ስለ ትግል እንቅስቃሴን የማይገጥም ማንም ኢትዮጵያ የፈለገው የመታገያ መስክ ጠንቶ እንዲታገል የሚመክር እገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሌም ብርሃንን የሚታየው ከዛ ለመድረስም ያለመታገል የሚታገል ነው። በመሰረቱ ጀግና ለመልካም ስራ ትምህርት ሰጪ የሆነ ሁኔታን የሚገልጽ ነው። ይህ ማለት አሉታዊ ትምህርት የሚሰጡ የሉም ማለት አይደለም። ጀግና በመሰረቱ ጥሩ ተግባር ለማከናወን ዝግጁነትን የሚጠይቅ ነው። መርህን ተቀብሎ መንቀሳቀስና የሚያስከትለውን ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች ያሉት ነው። የምናወራው ስለ ትግል ነውና ስለ ህዝብ እንቅስቃሴ ነውና ጀግና ስንል የትግል መሪ መሆንንም የሚያካትት ነው። የመሪነት ሚና የተጎናጸፈ ጀግንነት ደግሞ የህዝብና የትግል መሪ መፈክር እንዳይዘበራረቅ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀን ኑሮውን የቤተሰብ ኃላፊነቱን እየተወጣ የህዝብ እንቅስቃሴ አቅጣጫውን እንዳይስት ባሪያነት የሚታገል ማለት ነው። ጀግና የሌላን ሀገር ህዝብ እንቅስቃሴ እንዳለ ግልባጭ የሚያደርግ ሳይሆን በቅድሚያ ከራሱ ህዝብ በትግል ተመክሮ በወቅቱ ሁኔታ ጋር እያገናዘበ የህዝቡን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያሰናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡን ወጥቶ እንዲከላከል የሚቀሰቅስ ማለት ነው። እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ማሳወቁ መልካም ነው እንላለን። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው እንቅስቃሴ ቀዝቃዛ ውሃ ለማፍሰስ የሚከጅላቸው ከድርጊቶቻቸው ቢቆጠቡ ጠቃሚነቱ ለሁላችንም ነው። ምክርን ማስተማር ደግሞ ድህነት እንጂ ሌላ አይደለም። ጊዜው ይርዘም ይጠረም፣ ህዝቡ በወያኔ ስርዓትና አራማጆቹ ላይ ድልን መጎናጸፍ ላይ ቀርመን ተራገጡ ጀርባን መምለጥ እንጂ የትም አያደርስም። ማሸነፍ የማይቀር የታሪክ ሂደት ነው። ወጣቱ ትውልድ ጀግንነትን በተላበሰ ትግሉ የሚጠበቅበት ሚናውን መጫወትም የማይቀር ነው።
Magren madren ne denyal idilayin na ፍቁዲ ብሰኛል አፈር መሬቱ ቢናፍቀኛል ከራደር ቡፍቱ ይከለኛል ይናፍቀኛል ተጃስኛኛል እህ ሀገሬ ናገሬ ሊደ